ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 27 2013 ዓ.ም ዝግጅታችን ጀመረ። በነ ዶክተር ደብረጽዮን ገብረ ሚካኤል የክስ መዝገብ ከተመለከቱት 62 ተጠርጣሪዎች መካከል 19ኙ ክሳቸው በጽሑፍ እንደደረሳቸው ታወቀ።
ለከፍተኛው ፍርድ ቤት ክሱን ለሚያይ አደኛነ ለጣለ ለሚወስን ፍርድ ቤት የሚቀርብ ማስረጃ በውክልና የሚሰማ ዳኛ ከፍተኛው ፍርድ ቤት አካል ተደርጎ ነው የሚታየውና ተመልሶ ለሚታይ ተደርጓል።
የተከሳች ጠበቆች አስተባባሪ አቶ ሀብቶም አሰፋ ናቸው። በፌደራል ጠቅላይ አቃቤ ሕግ የተደራጁና የድንበር ተሻጋሪ ወንጀል ጉዳዮች ምክትል ዳይሬክተር አቶ የሲያድ ተስፋይም ምላሽ አላቸው።
አሁን እኮ ክሱ ቀርቦ ያለው የፌደራል ከፍተኛ ፍርድ ቤት ቀድሞ ክርክር እየተደረገ ያለው ስለ አቋያይ ስለ ቀዳሚ ምርመራ ክርክር እየተደረገ የነበረው የፌደራሉ የመጀመሪያ ደረጃ ፍርድ ቤት ነው። ስለዚህ ፌደራል የመጀመሪያ ደረጃ ፍርድ ቤት የነበሩት ዳኛ አሁን የፌደራል ከፍተኛ ፍርድ ቤት አልመጡም።
እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። አርቲስት ሀጫሉ ሁንዴሳን በመግደል በዋና ወንጀል አድራጊነት የጥፋተኝነት ውሳኔ የተላለፈበት አንደኛ ተከሳሽ ጥላሁን ያሚ በዕድሜ ልክ ጽኑ እስራት፣ ሁለተኛው ተከሳሽ ከበደ ገመቹ የ18 ዓመት ጽኑ እስራት እንዲሁም ሶስተኛ ተከሳሽ አብዲ አለማየሁ በ6 ወር እስራት እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ውሳኔ ሰጥቷል። ገልሞ ዳዊት ዝርዝሩን ይዟል።
ዛሬ ማክሰኞ ሐምሌ 27 2013 ዓ.ም ቀደም ባሉ ችሎት ጥፋተኛ ባላቸው ተከሳሾች ላይ የፍርድ ውሳኔ ለመስጠት የተሰየመው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ የሽብርና ህገ መንግስታዊ ጉዳዮች ችሎት የፌዴራል ጠቅላይ አቃቤ ሕግ በተከሳሾቹ ላይ ቀደም ብሎ ያቀረባቸውን የቅጣት ማክበጃ በመቀበል የፍርድ ውሳኔውን አሳልፈዋል። አቃቤ ሕግ ለቅጣት ማክበጃነት በሰጠው ምክንያት አቶ ጥላሁን ያሚ ከህወሓትና መንግስት ኦነግ ሸኔ እያለ ከሚጠራቸው ታጣቂዎች ተልዕኮ በመቀበል ግድያ ለመፈጸም ማቀዱ ተልዕኮውን የሰጡት ታዋቂ ሰዎችን በመግደልና ሀገሪቱን በማሸበር መንግስትን በኃይል ከስልጣን ለመጣል አቅደው እንደነበር ገልጸዋል። በተለይ አንደኛ ተከሳሽ ጥላሁን ያሚ ግድያውን እንዲፈጽም ካደረጉት አካላት 1500 የኢትዮጵያ ብር መቀበሉን እንዲሁም ወደፊት የእርሱንና የቤተሰቦቹን ህይወት የሚቀይር ጠቀም ያለ ገንዘብ እንደሚሰጠው ቃል እንደተገባለት ተከሳሹ በሰጠው ቃል ማመኑን አቃቤ ሕግ አስረድቷል። በተጨማሪም ተከሳሹም የራሱ የሆነ የጦር መሳሪያ ያለው ሟቹን አርቲስት በሁለተኛ ተከሳሽ ከበደ ገመቹ መሳሪያ ተኩሶ መግደሉን ማረጋገጡን፣ ሁለተኛ ተከሳሽም በሚኖርበት አካባቢ መልካም ጸባይ የሌለው እንደሆነ፣ ድርጊቱንም ከፈጸመ በኋላ ለመሰወር መሞከሩ ለሕግ ተገዢ ያለመሆኑን ያሳያል ሲል አቃቤ ሕግ በቅጣት ማክበጃነት አስተያየት ላይ አስፍረዋል። በመጨረሻም ፍርድ ቤቱ ባስተላለፈው የፍርድ ውሳኔ አንደኛ ተከሳሽ ጥላሁን ያሚ ባልቻ በዕድሜ ልክ ጽኑ እስራት ሲቀጣ፣ ሁለተኛ ተከሳሽ ከበደ ገመቹ መገርሳም በ18 ዓመት ጽኑ እስራት እንዲቀጣ ፈርደዋል። ሶስተኛ ተከሳሽ አብዲ አለማየሁ በዳኔም የወንጀል ድርጊቱን ከተመለከተ በኋላ ለሕግ ባለማሳወቁ 1000 ብር ወይም የ6 ወር ቀላል እስራት ወስኖለታል። ሆኖም ተከሳሹ ከ6 ወር በላይ በማረሚያ ቤት እስር ላይ ስለቆየ በሌላ ወንጀል የማይፈለግ ካልሆነ በነጻ እንዲለቀቅ ተወስኖለታል። ለአሜሪካ ድምጽ ገልሙ ዳዊት አዲስ አበባ።
ገልሞ ዳዊትን ለዘገባው አመሰግናለሁ። ዩናይትድ ስቴትስ ከ110 ሚሊዮን በላይ በሀገሯ የተሰሩ የኮቪድ-19 ክትባቶችን ከ60 ለሚበልጡ ሀገሮች መላኳን ዋይት ሃውስ አስታወቀ። ዋይት ሃውስ ቤተ መንግስት ዛሬ ማክሰኞ ባወጣው መግለጫው የሚበዛው ክትባት የተላከው ክትባቱን በዓለም ዙሪያ ለማዳረስ በዓለም የጤና ድርጅት መሪነት በሚንቀሳቀሰው ኮቫክስ በተባለው ስብስብ አማካይነት ሲሆን ከዚያም ሌላ እንደ አፍሪካ ህብረትና የካሪቢያን ሀገሮች ማህበረሰብን ከመሳሰሉ ቀጣናዊ ተቋማት ጋር በመተባበር የተላከም እንዳለ አመልክቷል። የክትባቶቹ በእርዳታ መላክ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ በዓለም ዙሪያ ቢያንስ 80 ሚሊዮን ክትባቶችን ለመለገስ የገቡት ቃል ተግባራዊ እየተደረገ መሆኑን የሚያንጸባርቅ ነው ብሏል መግለጫው። በቀጣዮቹ ሳምንታት ደግሞ ብዙ መቶ ሚሊዮን ክትባቶች ይላካሉ ብሏል። የባይደን አስተዳደር ዝቅተኛ ገቢ ላላቸው 100 ሀገሮች ቃል የገባውን ግማሽ ቢሊዮን በፋይዘር እና ባዮንቴክ ኩባንያ የተሰሩ ክትባቶች መላክ እንደሚጀምር የዋይት ሀውሱ መግለጫ አውስቷል። ፕሬዚደንት ባይደን ዛሬ በጉዳዩ ዙሪያ ገለጻ ያደርጋሉ ተብሎ ይጠበቃል። በሌላ ዜና በዴልታ ዝርያው ሳቢያ የኮሮና ቫይረስ ተያዦች ቁጥር እየበዛ ባለበት በዩናይትድ ስቴትስ ሰራተኞቻቸው የኮቪድ-19 ክትባት መከተብ ያለባቸው መሆኑን አለዚያ በየጊዜው እንዲመረመሩ መመሪያ የሚሰጡት አስተዳደሮች ቁጥር እየጨመረ መጥቷል። የኮሎራዶ ደንቨር ከተማ ከንቲባ ማይክል ሃንኮክ የከተማይቱ አስተዳደር ሰራተኞችና ተጋላጭ የሆኑ የግል ተቋማት ድርጅቶች ሰራተኞች እስከ መጪው መስከረም መጨረሻ ድረስ እንዲከተቡ ትዕዛዝ እንደሚወጣ ትናንት አስታውቀዋል። የኒው ጀርዚ አገረ ገዢ ፊል መርፊ በበኩላቸው የክፍለ ሀገሯ የጤና ሰራተኞች በሙሉ እንዲከተቡ አለዚያ በሳምንት 2 ጊዜ መመርመር እንደሚኖርባቸው አስታውቀዋል። የአጎራባቿ ኒውዮርክ አገረ ገዢ አንድሩ ኮሞ የንግድ ድርጅቶች ያልተከተቡ ደንበኞችን አንቀበልም ማለት እንዲጀምሩ አሳስበዋል። በሌላ የዩናይትድ ስቴትስ ዜና የመወሰኛ ምክር ቤት የደቡብ ካሮላይና ክፍለ ግዛት ሪፐብሊካን ሴኔተር ሊንዚ ግራም ኮሮና ቫይረስ እንደያዛቸው ተገለጸ። የኮቪድ ክትባት ከተከተቡ በኋላ ቫይረሱ እንደያዛቸው በይፋ የተናገሩ የመጀመሪያ የዩናይትድ ስቴትስ ሴኔተር መሆናቸው ነው። ትናንት ባወጡት መግለጫ ለአስር ቀናት ያህል ራሳቸውን አግልለው እንደሚቆዩ አስታውቀዋል። የ66 ዓመቱ ሴኔተር ግራም የኮቪድ ክትባት ባለፈው ታህሳስ ወር መከተባቸውን ነው ያስታወቁት። በቅርቡ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አሻሽሎ ባወጣው መመሪያ የዴልታው የቫይረሱ ዝርያ እየተዛመተ በመሆኑ ሙሉ በሙሉ የተከተቡ ሰዎችም ጭምር ቫይረሱ በብዛት እየተዛመተ ባለባቸው የሀገሪቱ አካባቢዎች ዝግ በሆኑ ስፍራዎች የአፍና አፍንጫ ጭንብል ማድረግ እንዲቀጥሉ አሳስቧል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሳምንት መጨረሻ እርዳታ ሰጪ መርከቦች ሜዲትራኒያን ባህር ላይ በመቶዎች የሚቆጠሩ ፍልሰተኞችን ከሞት አደጋ ማትረፋቸው ሲታወስ ከዚያ ወዲህም ከ20 በላይ ለሚሆኑ ተደርሶላቸው ሕይወታቸው ሊተርፍ መቻሉ ተዘግቧል። የቪኦኤ የዜና ክፍል ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
በሜዲትራኒያን ባህር ላይ ከፍተኛ የሆኑ ፍልሰተኞች በሚጓዙበት በዚህ ወቅት የሳምንቱ ማገባደጃ ጫና የበዛበት ሆኖ ሰንብቷል። ሰኞ ዕለትም 26 ሰዎች ከመስጠም አደጋ ተርፈዋል። የጀርመን የባህር ጠባቂዎች እሁድ ዕለት 12 ሰዎችን እንዳተረፉ ተናግረዋል። ቅዳሜ ዕለት በተካሄደው የባህር ላይ ነፍስ አድን ስራም ከፕላስቲክ በተሰራ ጀልባ ላይ ሲጓዙ የነበሩና የሞት አደጋ ተጋርጦባቸው የነበሩ 57 ሰዎችን ኤስኦኤስ ሜዲትራኒና በኦሽን ቫይኪንግ መርከብ አማካኝ ነት ማዳን ተችሏል። ከዚህ ሳምንት ቀደም ብሎ በነበረው የሳምንቱ ማገባደጃም ላይ ለበጎ ስራ አገልግሎት በሚንቀሳቀሱ መርከቦች አማካኝነት 450 የሚሆኑና በእንጨት መርከብ ላይ ሲጓዙ የነበሩ ፍልሰተኞችን ማዳን ተችሏል። የበጎ ስራ ቡድኑ በደቡባዊ አውሮፓ ወደብ ላይ ተሳፋሪዎቻቸውን ለማሳረፍ ፍቃድ እየጠበቁ ነበር። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የብሪታንያ መንግስት ሀገሪቱን ከፈረንሳይ በሚለየው እንግሊሽ ቻነል በሚባለው የአትላንቲክ ውቅያኖስ ወሽመጥ በኩል በጀልባ የሚገቡ ጥገኝነት ፈላጊ ስደተኞችን ለማስቆም እየተንቀሳቀሰ መሆኑ ተሰማ። በትናንሽ ጀልባዎች እየተሳፈሩ ብዛት ያላቸው ፍልሰተኞች መግባታቸውን የቀጠሉ ሲሆን የእንግሊዝ መንግስት ያለ ፈቃድ ወይም መደበኛ ባልሆነ መንገድ መግባትን በሕግ የሚያስጠይቅ የወንጀል ተግባር አድርጎ ሊፈርጅ ፍላጎት አለው ነው የተባለው። የሚበዙት ፍልሰተኞች ከአፍሪካ ሀገሮች፣ ከመካከለኛው ምስራቅ እና ከደቡብ እስያ በግጭት ወይም በድህነት ምክንያት የተሰደዱ ሲሆኑ በዚህ የአውሮፓ 2021 ዓመተ ምህረት ብቻ በጀልባ ወደ 8500 የሚሆኑ አቋርጠው እንግሊዝ መግባታቸው ተገልጿል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቅ ያዚዲዎች ላይ የፈጸመው የዘር ጭፍጨፋ 7ኛ ዓመት እየታሰበ ነው። ከመኖሪያቸው ተሰደው ሰሜናዊ ኢራቅ በተለያዩ አካባቢዎች በተጨናነቁ የስደተኛ ካምፖች ተጠልለው ያሉት ከ200,000 በላይ ያዚዲዎች አሁንም የፍትህ ያለ እያሉ ናቸው ተብሏል። ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሃይማኖታዊ ጉዳዮች ልዩ አማካሪ የነበሩት ኖክስ ታምስ በደረሰባቸው የዘር ማጥፋት ምክንያት ተሰደው 7 ዓመት ሙሉ በድንኳን መኖራቸው አግባብ አይደለም። ሁላችንም እንደ ዓለም አቀፍ ማህበረሰብ ከኢራቅ መንግስትና ከኩርዶች ጋር አብረን በመስራት ሁኔታቸው እንዲለወጥ ጥረት ማድረግ አለብን ሲሉ ሐሳባቸውን ሰጥተዋል። በመጨረሻም የቶኪዮ ኦሊምፒክስ ውድድሮች ዜና ሀብታሙ ስዩም ያሰማል።
አመሰግናለሁ ቆንጂት። የኦሎምፒክ አጫጭር ዜናዎችን ከመስማታችን በፊት ላፍታ ወደ ሚኒሶታ እናቀናለን። የኦሮሞ ባህልና ስፖርት ፌስቲቫል ከሰሞኑ ተጠናቋል። ስለነበሩ ክንውኖች አጠቃላይ መረጃዎችን ይሰጠን ዘንድ አለማየሁ ቀናን ልጋብዝ።
አመሰግናለሁ ሀብታሙ። በሰሜን አሜሪካ የኦሮሞ ስፖርትና የባህል ፌስቲቫል በሚኒሶታ ግዛት ሚኒያፖሊስ ከተማ ለአንድ ሳምንት በተለያዩ ዝግጅቶች ሲካሄድ ቆይቶ ባለፈው ቅዳሜ ተጠናቋል። በዚህ ውድድር ላይ ከተለያዩ የአሜሪካ ግዛቶችና ከካናዳ በተሳተፉ 24 የእግር ኳስ ክለቦች መካከል ሲደረግ የነበረ ውድድር በሲያትሉ የመደወላቡ ቡድን ሻምፒዮናነት ተጠናቋል። ከዚህም ባሻገር በስፖርቱ ዘርፍ የአትሌቲክስና የቅርጫት ኳስ ውድድሮች መካሄዳቸውን ከፌዴሬሽኑ ከተገኘው መረጃ ለማወቅ ተችሏል። ከዚህም በተጨማሪ በባህል ዘርፍ በአፋን ኦሮሞ የተዘጋጀ ህርቡ ሴና የተሰኘ ፊልም የተለያየ ሲሆን ለአሚለታ ቀነኝ አጋ የተዘጋጀ የግጥም ምሽትም ተካሂዷል። በሌላም በኩል የአርቲስት ሃጫሉ ሁንዴሳ መታሰቢያ ስነ ስርዓት በተለያዩ ዝግጅቶች በርካታ የአርቲስቱ አድናቂዎች በተገኙበት ተከናውኗል። በዚህ የአንድ ሳምንት ዝግጅት ላይ የወጣቶች የሴቶችና የባህል ቀኖች በተለያዩ ዝግጅቶች እየተከበሩ መሆኑን በሰሜን አሜሪካ የኦሮሞ ስፖርት ፌዴሬሽን ፕሬዚዳንት ወይዘሮ መቅፍራ አህመድ ኑሬ ለአሜሪካ ድምፅ ተናግረዋል።
የቶኪዮ ኦሎምፒክ ስፖርታዊ ክንውኖች ቀጥለዋል። በሴቶች 800 ሜትር የፍጻሜ ውድድር ዩናይትድ ስቴትስን የወከለችው አቲንግ ሙ ከግማሽ ክፍለ ዘመን በኋላ ለመጀመሪያ ጊዜ የርቀቱን ወርቅ ሜዳሊያ ለሀገሯ አስገኝታለች። ሌላዋ አጋሯ ራይቨን ሮጀርስ የነሐስ ሜዳሊያ አሸናፊ ሆናለች። የብር ሜዳሊያ አሸናፊዋ ደግሞ የእንግሊዟ ኬሊ ሆጂንግሰን ናት። በዚህ ውድድር ላይ ኢትዮጵያን የወከለችው ሀብታም አለሙ 6ኛ ደረጃን አግኝታለች። ከቀናት በፊት በአእምሮ ጤና ምክንያት ራሷን ከቡድንና ተናጠል ውድድር ያገለለችው ሲሞን ባይልስ ወደ ውድድር በመመለስ በዛሬው ዕለት በጂምናስቲክ ስፖርት ዘርፍ የነሐስ ሜዳሊያ አሸናፊ ሆናለች። ባይልስ በተሳተፈችበት የአግዳሚ ሚዛን ጂምናስቲክ ዘርፍ የወርቅና የብር ሜዳሊያ ያሸነፉት ቻይናውያኑ ግዋን ቺንቺንና ታንግ ዢንግ ናቸው። ባይልስ ከድሎች ሁሉ ለአሁኑ ድል ልዩ ስሜት እንዳላት ተናግራለች። በሌላ ዜና በዲፕሎማቲክ ጥበቃ ውስጥ ያለችውን የቤላሩስ አጭር ርቀት ሯጭ በተመለከተ ከቡድኗ መልስ እየጠበቀ መሆኑን ዓለም አቀፉ የኦሎምፒክ ኮሚቴ ዛሬ አስታውቋል። ክሪስቲና ሲማንስኩያ ወደ ሀገሯ ለመመለስ አሻፈረኝ ካለች በኋላ ቶኪዮ በሚገኘው የፖላንድ ኤምባሲ ጥገኝነት ጠይቃለች። የይለፍ ወረቀት ወደ ሰጠቻት ፖላንድ በነገው ዕለት እንደምታቀናም ተሰምቷል።
ሀብታሙ ስዩምን አመሰግናለሁ። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 27 2013 ዓ.ም ዝግጅታችንን ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። በነ ዶክተር ደብረጽዮን ገብረ ሚካኤል የክስ መዝገብ ከተመለከቱት 62 ተጠርጣሪዎች መካከል 19ኙ ክሳቸው በጽሑፍ እንደደረሳቸው ታወቀ። የክሱ ዝርዝር በንባብ አልተሰማም። ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ያሰማናል።
ዶክተር ደብረጽዮን ገብረ ሚካኤል፣ አቶ ስብሐት ነጋንና ወይዘሮ ኪሪያ ኢብራሂምን ጨምሮ 62 ተጠርጣሪዎችን ባጠቃለለው የክስ መዝገብ ከተዘረዘሩት ተጠርጣሪዎች መካከል ለ19ኙ ክሳቸው በጽሑፍ ተሰጥቷቸዋል። ከ62ቱ መካከል በአሁኑ ወቅት በማረሚያ ቤት የሚገኙት 21 ሲሆኑ ሁለቱ ትናንት በዋለው ችሎት እንዳልተገኙ ታውቋል። የመንግሥት መገናኛ ብዙሃን በዘገቡት መሠረት ሁለቱ ተጠርጣሪዎች በችሎቱ ያልተገኙት ስማቸው ለማረሚያ ቤት ባለመተላለፉ ነው። ቀሪዎቹ ተከሳሾች ፍርድ ቤት ያልቀረቡት በትግራይ ክልል ባለው ወቅታዊ የጸጥታ ችግር ምክንያት እንደሆነም ተገልጿል። በዕለቱ ክሱ ያልተነበበበትን ምክንያት ፍርድ ቤቱ ባይገልጽም በዛሬው ችሎት ማንነትን ብቻ እንደሚያረጋግጥና የሌሎቹ ተከሳሾች ጉዳይ እልባት እስኪያገኝ ድረስ ተብሎ በሚቀጥለው ቀጠሮ ይነበባል ሲል ፍርድ ቤቱ ትዕዛዝ እንደሰጠ የተከሳሽ ጠበቆች አስተባባሪ አቶ ሀፍቶም ከሰተ ለቪኦኤ ተናግረዋል። በፌዴራል ጠቅላይ አቃቢ ሕግ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ምክትል ዳይሬክተር አቶ ዮሴያድ ተበጀም ከዚህ የተለየ ምላሽ አልሰጡንም። እስከ ዛሬ በነበረው የፍርድ ሂደት ያጋጠማቸው ችግር ይኖር እንደሆነም ለሁለቱ ተከራካሪ ወገኖች ቪኦኤ ጥያቄ አቅርቦ ነበረ። አቶ ሀፍቶም ከሰተ የሚከተለውም ብለዋል።
በእውነቱ አሁን ገና ነው ወደ መደበኛው የክስ ሂደት የገባ ነው። ከተያዙት ከጥር ጀምሮ ማለት ነው። ከጥር እስካሁኑ ያሳለፍነውን ጊዜ በጣም ከባድ፣ አስቸጋሪ በፍትህ ስርዓቱም የተለያዩ ውጣ ውረድ ያየንበት ለከፍተኛ ችግር የነበረበት ነው። በችሎት አመራሩም በሚሰጥ ትዕዛዝም ከፍተኛ ቅሬታዎች ነበሩ። ስለዚህ እጅግ ያዘንበት እንጂ ደስ የሚል የፍትህ ሂደት አላየንም ማለት ይችላል።
እና ይህንን ቅሬታችሁን ተናግራችኋል?
በትናንትናው ዕለት አልገለጽንም፣ ግን በተለያዩ ለምሳሌ በጊዜ ቀጠሮ በነበረው ችሎት፣ ከዛም በቀዳሚ መፍታ በነበረው ችሎት ለምሳሌ አንዱ ማሳያ የምነግርህ አንድ ዳኛ በጊዜ ቀጠሮ ወቅት 3-4 ወር እሱ ጋር ቆይተን እንደገና ለከፍተኛው ፍርድ ቤት ማስረጃ የሚሆን የሚሰማ በቀዳሚ ምርመራ አድራጊ ፍርድ ቤት ያ ዳኛ ተመልሶ ተሰይሞ ጉዳያችን እንዲታይ ተደርጎ በመርህ ደረጃ ጊዜ ቀጠሮ የሚያይ ዳኛና ክስ የሚያይ ዳኛ የተለያዩ ሰዎች ናቸው። እዚህ ለከፍተኛው ፍርድ ቤት ክሱን ለሚያይ ዳኛና ነጻ ነህ ብሎ ለሚወስን ፍርድ ቤት የሚቀርብ ማስረጃ በውክልና የሚሰማ ዳኛ የከፍተኛው ፍርድ ቤት አካል ተደርጎ ነው የሚታየው እና ተመልሶ እዛ እንዲታይ ተደርገዋል። ያ ዳኛ እንዲነሳልን ብለን ከላይ ድረስ ባይን ጠይቀናል። ሰበር ሰሚ ችሎት አያስቀምጥም ተዘግቶታል። የህገ መንግስት ትርጉም የሚያስነሱ ከፍተኛ የሆኑ ጥያቄዎች ነበሩ ከምስክር አሰማም ጋር በተያያዘ። እሱም እስከ ፌዴሬሽን የህገ መንግስት አጣሪ ጉባኤ ድረስ ሄዶ በሂደት ላይ ነው ያለው።
ከፌዴራል አቃቢ ህግ አቶ ዮሴያድ በተከሳሽ ጠበቆች በኩል በፍርድ ቤቱ ላይ ለተነሳው ቅሬታና ስለ ዳኛ አሰያየም በተጠቀሰው ምሳሌ ላይ አጭር አስተያየት ሰጥተዋል።
አሁን እኮ ክሱ ቀርቦ ያለው የፌዴራል ከፍተኛ ፍርድ ቤት ቀድሞ ክርክር እየተደረገ ያለው ስለ አቋያየት ስለ ቀዳሚ ምርመራ ክርክር እየተደረገ የነበረው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው። ስለዚህ ፌዴራል የመጀመሪያ ደረጃ ፍርድ ቤት የነበሩት ዳኛ አሁን የፌዴራል ከፍተኛ ፍርድ ቤት አልመጡም። ጉዳዩ በደንብ ተረድቼ ከሆነ ማለት ነው። እንዲህ አይነት ክርክርም ችሎት ላይ አልተነሳም። ከችሎት ውስጥ የተነሳ ክርክር ከሆነ መረጃ የለኝም።
አቃቤ ሕግ በዚህ መዝገብ ከ5400 ገጽ የማያንሱ የሰነድ ማስረጃዎችን እንዳቀረበ ትናንት ግን በፍላሽ ዲስክ እጦት ወይም እጥረት ምክንያት ያልቀረቡ ማስረጃዎችም እንዳሉ ታውቋል። ይህ በፍላሽ ዲስክ የሚቀርበው የድምፅ ከምስል ማስረጃ ትናንት አለመቅረቡ በተከሳሾች መብት ላይ መጣበብ አያስከትልም ወይ ለሚለው የቪኦኤ ጥያቄ አቶ ዮሴያድ ተበጀ ምላሽ ሰጥተዋል።
ይህ እኮ ያከራከረ ጉዳይ አይደለም። ምንድን ነው ያጋጠመው? ፍርድ ቤቱ በፍላሽ ማስረጃነት የምናቀርባቸው የተለያዩ ተከሳሾች በተለያዩ ጊዜ በተለያዩ ሚዲያ ላይ ቀርቦ ያደረጓቸው ንግግሮች ቴክስት በማስረጃነት ቀርቧል። እነዚህ በማስረጃ የተቆጠሩት የቪዲዮ ማስረጃዎች በትላንትናው ቀጠሮ ፍርድ ቤት አልቀረቡም። በትላንትናው ቀጠሮ ፍርድ ቤት አልቀረቡ ማለት የትላንትናው ቀጠሮ የክርክር የመጀመሪያ ቀጠሮ የተከሳሽ ማንነት የሚረጋገጥበት ቀጠሮ ነው። ወደ ማስረጃ አልተገባም። እነዚህ የፍላሽ ማስረጃዎች የሚደመጡት ወይም የቪዲዮ ማስረጃዎች የሚደመጡት መጀመሪያ ክርክር የምስክሮች መስማት ሂደት ከተጠናቀቀ በኋላ ነው። ገና በጣም ከረዥም ጊዜ በኋላ ነው የሚኖሩት በፌዴራል ፍርድ ቤት አካሄድ። ስለዚህ በአጠቃላይ የሚቀርበውን የፍላሽ ማስረጃ ለማቅረብ በርካታ ፍላሾችን ስለጠየቀ ክርክሩም ገና በመጀመሪያ ቀጠሮ ስላለ ምንም ጉዳት የሚያደርስ አይደለም። እነሱም ያን ያህል ክርክር ያቀረቡበት ጉዳይ አይደለም። ገና ያልቀረቡ ተከሳሾች አሉ። ማረሚያ ቤትም ሆነው ገና ተይዘው ያልቀረቡ ተከሳሾች አሉ። ፍርድ ቤቱም በቀጣይ ቀጠሮ አቅርቡ ነው ያለው። ችግሩ ነው ሊነሳ የሚችል አይደለም። ችግሩ ነው ቢነሳም ፍርድ ቤቱም የሚከራከርበት ግራ ቀኛችን ወደፊት ቀርበን ነው ጥያቄዎችን የምናቀርበው። ግራ ቀኛችን
ፍርድ ቤቱ ትናንት በዋለው ችሎት አቃቤ ሕግ ከሚቀጥለው ቀጠሮ በፊት ቀሪ ማስረጃዎችን በጽህፈት ቤት በኩል እንዲያቀርብ አዟል። በሌሎች ጉዳዮች ትዕዛዝ ለመስጠትና ክሱን በንባብ ለማሰማት ለነሐሴ 11 ቀን 2013 ዓ.ም ቀጠሮ ቆርጧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ከቤንሻንጉል ጉሙዝ ካማሽ ዞን በሎጅጋንፎይ ወረዳ ተፈናቃዮች በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ውስጥ ምቹ ባልሆነ ሁኔታ ሰፍረን እንገኛለን፣ በቂ ድጋፍ ባለማግኘታችንም ለችግር ተጋልጠናል አሉ። በበሎጅጋንፎይ የተለያዩ ቀበሌዎች ውስጥ ታጥቀው ከክልሉ ጸጥታ ኃይሎች ጋር በሚዋጉ ኃይሎች ምክንያትም መፈናቀላቸውን አስታውቀዋል። የክልሉ አደጋ ስጋት አመራር ኮሚሽን ከካማሽ የተለያዩ ወረዳዎች የተፈናቀሉት ሰዎች አጠቃላይ 95,000 መሆናቸውን ጠቅሶ ድጋፍ እንዲደረግላቸው ከፌዴራል አደጋ ስጋት አመራር ኮሚሽን ጋር በመስራት ላይ እንደሚገኝ አስታውቋል። የምስራቅ ወለጋ አደጋ ስጋት አመራር ኮሚሽን ጽህፈት ቤት በበኩሉ ከበሎጅጋንፎ ለተፈናቀሉ የሰብአዊ ድጋፍ እየተደረገ ነው ብሏል። በሌላ ዜና ካማሽ ዞን በሎጅጋንፎን ጨምሮ በሶስት ወረዳዎች ውስጥ የጉምዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህዴን ኃይሎች ጋር ውጊያ እያካሄድን 100 የሚሆኑ ታጣቂዎችንም ደምስሰናል ያለው የቤንሻንጉል ጉምዝ ፖሊስ ኮሚሽን በበኩሉ ኃይሎቹ ከህወሓት ጋር ግንኙነት ስላላቸው አገርን ለማፍረስ አልመው የሚንቀሳቀሱ ናቸው ይላል። ናኮር መልካ ዝርዝራለሁ።
ከቤኒሻንጉል ጉሙዝ ካማሽ ዞን በሎጀገንፎይ ወረዳ ሶጌ ከተማ ተፈናቅለን በኦሮሚያ ምስራቅ ወለጋ ሳሲጋ ወረዳ ውስጥ ሰፍረን እንገኛለን ይላሉ ለአሜሪካ ድምፅ አስተያየት የሰጡ አቶ ማሞ በቀለ የተባሉ ተፈናቃይ። ተፈናቃዮቹ ታጣቂዎች ባደረሱት ጥቃት ሳቢያ ቤት ንብረታቸውን ጥለው ከወጡ 2 ሳምንታት ማለፋቸው የገለጹት አቶ ማሞ 3 የቤተሰባቸውን አባላት ጨምሮ በሺዎች የሚቆጠሩ ሰዎች አሉበት ያሉትን ሁኔታ አብራርተዋል። እኔ 3 ቤተሰቦች አሉኝ። ከ5-7 ቤተሰቦች ጋርም ወደዚህ መጥተው እየተሰቃዩ ያሉ አሉ። በብርድ ውስጥ በረንዳ ላይ ነው የምንተኛው። ዝናብ ውስጥ ነው የምናድረው። ስቃያችን በስቷል። ያው እዛም በታጣቂዎቹ የተገደሉ ሰዎች ስላሉ ሕይወታችንን ለማዳን ወደዚህ መጥተናል። የሆነ ውሳኔ እንዲሰጠን እንፈልጋለን ብለዋል። ወይዘሮ አስካላ አንለይ ከነ ልጆቻቸው መፈናቀላቸውን ጠቅሰው አቅመ ደካሞችና በቅርቡ የወለዱ ሴቶችም በተመሳሳይ ችግር ላይ መውደቃቸውን ገልጸዋል። በበሎጀገንፎይ ውስጥ ታጣቂዎች ባደረሱት ጥቃት ሕይወታቸውን ያጡ መኖራቸውንም አመልክተዋል።
የተፈናቀለው ህዝብ በዶርምም በአደራሽም ያለው ከ6,000 በላይ እንጂ ከ6,000 በታች አይደለም። ግን ሁሉም ተፈናቅሎ መጣም እዚህ እዛ ጋር ነጠላችን፣ ልብሳችን፣ ላያችን ላይ ስልካችን፣ ለሀብታችን፣ ንብረታችን፣ ላያችን ላይ እየተዘረፈ እየሄደ ማንም አቤት የሚለን የለም፣ እጅም የለም፣ ምንም የለም። አቤት የሚለን ስናጣ እኛ ሩጠን ህይወታችንን ለማትረፍ በለው የሚባል ወረዳ ላይ መጠን ወደቅን። መጠን ወደቅን። አሁንም አደራሸ ባዶ ስምንተላ የሚተኛለ መጣት አለ፣ ነፍሰጡር አለ፣ እየያዛ 3-4 የሆነ ቤተሰብ አለ፣ ባና ሚስት አለ፣ ምን አለ። ስንት የምናውቃቸው የሞቱት ቤቶቻችን የሞቱት ልጃቸውን እየተቀሙ ባዷቸውን ይመጣሉ። ብር እየሰጡ ራሱ ልጃቸውን እያያዙ በባዶ እጃቸው ልጃቸውን እያጣሉ የመጡም አሉ። እግዚአብሔር ብሎ ወደ መጣንበት ተመልሰን አዝመራን ተንስል ማይሰበሰብ ከሆነ ደግሞ አገር ያለው ወደ አገሩ፣ ቤተሰብ ያለው ወደ ቤተሰቡ ሂዶ አላማውን እንዲያመቻች አንድ መላ ብትሰጡን ማለኛ የተመቸ
ሌላው ስማቸው ቢጠቀስ የተፈናቀሉበት ቦታ ተረጋግቶ የሚመለሱ ከሆነ ጥቃት ሊፈጸምብኝ ይችላል በሚል ስጋት መረጋጋታቸውን የገለጹ አንድ ግለሰብም እንዲሁ አፈናቀሉን ስላሏቸው ታጣቂዎችና ደረሰብን ስላሉት እንግልት አስረድተዋል።
እነዚህ አፈናቀሉን ቀጭ የተባለ ማያት አንፈልግም እዚህ ቀጭ ይውጣልን ብለው እርስ በራሳቸውም ይጋጠማሉ። ደግሞ እንደዚህ አሳይዘሉን ምናምን ብለን ያው ትተን አጠቃላይ ወጨት፣ ሽሮ፣ በርበሬ ለምን አትተን ጫካም ዘረፉ። ጉምጥስ ናቸው ጫካ ለጫካም ይሄድ የእርዳታ ድርጅት ያው በባለፈ 77 ኪሎ ሰጡን፣ ስንዴ 77 ኪሎ ሰጡን። ከዛ ወደዚህ አሁን አንድ ብዙ ሰው የታመመ ሰው አለ እንዳለ ሲሚንቶ ላይ ነው የሚተኛ። ምንጣፍ አልተሰጠም፣ ምንም አላለም። ልብስ ቅያሬ የለውም። ከዚያ ተባሮ በሩጭ አለገባ ዝን ያለው የሚበላበት አንድም ነገር የለም። ሁለት ሰው ሞቷል አሁን በራ ምክንያት። ከስድስት ሺህ በላይ ነው እስከ ህፃን እስከ አባወራ ማለት ነው። እኛ ከዚህ ላይ ሰው እንዳያልቅ በቃ ለእኛ ሰብአዊ እርዳታ ለተቸገረ በፍጥነት እንዲደርስልን አስቸኳይ የድረሱልኝ ጥሪ እንድታሰማልን ነው።
ተፈናቃዮቹ መንግስት በአፋጣኝ ሰብአዊ ድጋፍ እንዲያደርግላቸውም ጠይቀዋል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ከጥቂት ወራት ወዲህ ከካማሺ የተለያዩ ወረዳዎች የተፈናቀሉ 95,000 ሰዎች መሆናቸውን ጠቅሰዋል። ተፈናቃዮችን ለመርዳት እየተደረገ ያለውን ጥረት እንዲያመልክተዋል።
በተገለጸው መልኩ በእኛ ክልል ላይ ችግሮች አሉ። ከጊዜ ወደ ጊዜ አንዱ ይሻሻላል፣ አንዱ ተመልሶ አብረዝም የተሆኑበት ሁኔታ ነው ያለው እና በቅርቡ እንደገለጽ ነው መተከል ዞን ላይ ነው ከፍተኛ ቁጥር እየነበረው እና እነሱን በማሳለፍ እና አሁን አንጻራዊ ሰላም እንዳለ ነው እየተገለጸ ያለው እና በመዘዞችም አስፈላጊ ድጋፍ እየተደረገ እንደሆነ ነው መተከል ላይ። በቅርቡ ግን አሶሳ ዞን ሽርቆሌ ወረዳ፣ በአንበሲ ወረዳ እና ብልግል ወረዳ ላይ ወደ 25,000 የሚጠጉ ሰዎች ተፈናቅለው እንደያሉ ስለነሱም የለት ድጋፍ በሚገባ እየተደረገላቸው ነው ያለው። ካማሽ ዞንም በጠየቀኝ መሰረት ካማሽ ዞን ላይ ወረዳዎች ናቸው ያሉት። አምስቱም ወረዳዎች ላይ ችግር እንዳለና ወደ 95,000 የሚጠጉ ዜጎች እንደተፈናቀሉባቸው የአማሽ ዞን አስተዳዳሪ አሳውቆናል። በዚያው መሰረት ከዚያ ውስጥ ወደ ኦሮሚያ ተፈናቅለዋል የሚባሉ ቁጥራቸው አላውቅም፣ ግን መነሲቡ ላይ፣ መታሲቡ ላይ እንደዚሁም ነቀምት፣ ሳሲጋና አቅራቢያው አካባቢ ሰዎች ተፈናቅሎ እንዳሉ ይታወቃል። እነዚህ የተፈናቀሉትን ሰዎች ይህን ለማድረስ ተሞክሮ ነበረ፣ ግን መኪናዎችን ማስገባት ባለመቻሉ ወደ 6 ተሳቢዎች ከዛ ሄዶ እንደተመለሱና መግባት እንዳልቻሉ በአሁኑ አስቸጋሪ ሁኔታዎች እንዳሉና ይሄ ነው ያለው። ወደ ኦሮሚያ ለተፈናቀሉት ኦሮሚያ ኃላፊነታቸውን ወስዶ የጸጥታ ሁኔታ ተረጋግቶ ሄደን እስከምንመልሳቸው ድረስ ኦሮሚያ ነው ያሉት። በኦሮሚያ በኩል ነው ድጋፍ አስፈላጊ ድጋፍ የምንሟላላቸው። ወደ እኛ ለተፈናቀሉት ግን አስፈላጊውን ድጋፍ የምናደርግላቸው መሆኑን ነው የምናውቀው። ይህንን ለመፍታት የክልሉ እና የፌዴራል መንግስት በቅርበት ቀበሌ፣ ወረዳ ሁሉ እየተነጋገረ ይህንን በአጭር ጊዜ ውስጥ ለመፍታት እየተሰራበት ነው ያለው። ተስፋ ሰጪ ነገሮችም ያሉ መሆኑን ለመግለጽ ነው።
የምስራቅ ወለጋ ዞን አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ዳርጌ ጎበና ከበሎጀ ገንፎይ ለተፈናቀሉ ከ10,000 በላይ ለሚሆኑ ግለሰቦች ሳሲጋ በሚገኘው ጽህፈት ቤታችን በኩል ሰብአዊ ድጋፍ እየተደረገ ነው ሲሉ ገልጸው ተጨማሪ ድጋፍ በሚደረግበት ሁኔታ ላይ ከዞኑ አስተዳደር ጋር እየሰራን ነው ብለዋል። በሌላ በኩል የቤኒሻንጉል ጉሙዝ ፖሊስ ኮሚሽን ኮሚሽነር አብዱለዚህ መሐመድ ካማሽ ዞን በሎጀ ገንፎይን ጨምሮ በ3 ወረዳዎች ውስጥ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ኃይሎች ጋር ውጊያ እያካሄዱ መሆናቸውን ገልጸው ቁጥራቸው 100 የሚደርሱ ታጣቂዎችንም ደምስሰናል ይላሉ። ስለ ታጣቂዎቹ ሁኔታና አብሯቸው ይሰራሉ ስላሏቸው አካላትም እንዲያብራርተዋል።
በሎጂ ገንፎ ይቆ የገመዝ ዞን አንድ ወረዳ ነው። ስለዚህ አጋሎም፣ ያሶም እነዚህ 3 ቦታዎች ላይ ተዳልም አለ። በእነዚህ 3 ቦታዎች ላይ ውጊያ እናደርጋለን፣ እንደመስሳለን። በቃ አሁን ቁጥሩ እየቀነሰ እየገባ ያለ ሁኔታ ነው።
ወዲህ የጉሙዝ ታጣቂዎች ማለት ነው የመጣው ሽፍታ በደምሰሳችን አውቃለሁ። ማህበረሰብ ሽፍታ ከኛ ጸጥታ ኃይል ጋር ውጊያ ላይ በመሆኑ በስጋት ህብረተሰብ መፈናቀሉ ነው እኔ የማውቀው። እንግዲህ የሞቴ የተገደለ ይሄንኑ ደግሞ እንዳይፈጠር የጸጥታ ኃይሉ በጣም ጥሩ ስራ ስሰራ ነው የነበረ።
ወዴት ነው የተፈናቀሉት እነዚህ ሰዎች? ምን ያህል ይሆናሉ ቁጥራቸው?
አረ ምንም መረጃ የለኝም ምን ያህል ሰው ተፈናቅለዋል። ምክንያቱም ሰው የሚሄደው ወደ ሌላ ክልል ወደ ሌላ አካባቢ ስለሆነ ይህንን ማወቅ አልቻልንም ማለት ነው። ተፈናቃይ ቁጥሩን ስንት ናቸው? የሚሰራ አመራር መድበናል?
ድምፅሴ እንደጨረሱ መጥቶ ወደ አካባቢያቸው ሲመለሱበት ሁኔታ እንፈታለን። በእኔ መረጃ የተገደለ ሰው አልነበረም ከጀንዋሪ ማለት ነው።
ሙሉ በሙሉ አረጋግቶ ነዋሪው በሰላም እንዲኖር ማድረግ ለምንድን ነው ያልተቻለው? በዚህ 3-4 ዓመት ውስጥ ነዋሪዎች ከዛ አካባቢ እየተፈናቀሉ እንደነበረ ነው ሲገልጹልን የነበረው።
ለምንድን ነው ያልተቻለው? ያው ያላቸው ፍላጎት ነው። የጁንታ እጅ ያለበት ጉዳይ እኮ ነው። የጁንታ እጅ ፍላጎት ያለበትና ሀገሪቱን አተራምሱ፣ ሀገሪቱን አፍርሱ ተብሎ ተልእኮ የተሰጣቸው ሰዎች እንዴት በአንዴ መቆጣጠር ይቻላል ብለህ ታስባለህ? ያሰለፏቸው ሰዎች ደግሞ በርካታ ከመሆኑ አንጻር በአንዴ ውጊያ ላይ ብቻ 100 ሰው መደምሰስ ማለት ለእኛ እኔ ጥሩ ስራ ነው ብዬ አስባለሁ። እዚህ ስራ እየሰራን ነው። ለምንድን ነው ያልተቻለ የምለው ነገር ትንሽ ጥያቄው ካለው ሀገሪቱ አንጻር ሁሉም ሰው የሚያውቀው ነገር ነው።
ሙሉ በሙሉ እስከ መቼ ተረጋግቶ አካባቢው ወደ ሰላም ሊመለስ ይችላል ብለው ያስባሉ?
ያው የትግራይ ሙሉ በሙሉ መቼ ነው የሚቆጣጠሩ የምለው ነገር ማቀድ ይቻላል። እኛ በቃ ተሰብስቦ ተጠራቅሞ በተባለ ቦታ ላይ ወታደራዊ ስትራቴጂ በመቀየር መደምሰስ ነው። ብዙ ነገር ይዘናል፣ በኋላ ይፋ እናርጋለን።
ኮሚሽነሩ በህወሓት ላይ ላቀረቡት ወቀሳ ማብራሪያ ለማግኘት ያደረግነው ጥረት በትግራይ ክልል የኔትወርክ አገልግሎት ባለመኖሩ አልተሳካም። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ይንቀሳቀሱ የነበሩ ታጣቂዎች ከጥቂት ወራት ወዲህ ከክልሉ መንግስት ጋር እርቅ ፈጽመው ወደ ማህበረሰቡ የተቀላቀሉና በመንግስት ስራ ውስጥም እንዲገቡ የተደረጉ እንዳሉ መገለጹ ይታወቃል። እነዚህ በካማሽ ጥቃት ፈጽመው በርካታ ነዋሪዎችን አፈናቅለዋል የተባሉ ታጣቂዎች ጉዴን የሚባሉና በእርቅ ሂደት ከገቡት ጋር አንድ አለመሆናቸውን የክልሉ ፖሊስ ኮሚሽን አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው እያደመጣችሁ ያላችሁት። አሁን ከምሽቱ 3:30 ሆኗል። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል ምስራቅ ሸዋ ዞን እና በአማራ ክልል ሰሜን ሸዋ ዞን መካከል ያለውን የወሰን ውዝግብ ለአካባቢው የጸጥታ ችግር መነሻ መሆኑ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎችና የሁለቱ ዞን አስተዳዳሪዎች ለውዝግቡ የየራሳቸውን ምክንያት ይሰጣሉ። ገልሞ ዳዊት ዝርዝሩን ያሰማናል።
በኦሮሚያ ክልል ምስራቅ ሸዋ ዞን የቦሰት ወረዳ እንዲሁም የፈንታሌ ወረዳ ነዋሪዎች ከአጎራባች አማራ ክልል ጋር ያለው የአስተዳደር ወሰን በአግባቡ ባለመከለሉ ለተለያዩ ግጭቶች መንስኤ ሆነዋል ብለዋል። ነዋሪዎቹ ግጭቱ ለበርካታ ዓመታት ያለ መፍትሄ ቆይቷል ሲሉም ተናግረዋል። ዋቀዮ ጃቶ የቦሰት ወረዳ ነዋሪ ነው።
አሁን ናኖ ከነግረን ቦሰት ሰንታር ካባሲ ወራ ሞስማና ነው ማስቲ ወዳንገሳ
እንዲህ ይላሉ አቶ ዋቆ። ቦሰትና ፈንታለ ወረዳዎች በሰሜኑ በኩል ሰሜን ሸዋን የሚያዋስኑ ወረዳዎች ናቸው። በእነዚህ አካባቢዎች የመሬት ይዞታን የማስፋፋት ምክንያት ግጭቶች ይከሰታሉ። በተጨማሪም የከብቶች ዝርፊያ አለ። ሰዎች በዚህ ምክንያት እየተቸገሩ ነው። ከቦሰት ወረዳ በቦልጨታ እንዲሁም በደደቻ ቀበሌ ማህበር ይህ ሁኔታ በተደጋጋሚ እየተከሰተ ነው። በተለይ በእነኚህ ቀበሌዎች ገብተው ብዙ ይዞታን ወስደዋል፣ ግድያም አለ። ስለዚህ አስቸጋሪ ነው ይላሉ ነዋሪው። አቶ ዋቀዮ በአካባቢው ህገወጥነት እንደሚበራከትም አክለው ይናገራሉ።
ወንት ስናኒ ከራሴ ራሴ ጎደነ እንጂ ዋማና ንቹ ማከበመይ ይችላል የታ ነሙ ናኑ ከልሲ
እንዲህ ይላሉ አቶ አቋክለው። በህግ አግባብ የሚደረግ ምንም የለም። ከሁለቱም የክልል መንግስታት ይህንን ቦታ የሚቆጣጠር አካል የለም። በጉልበት ነው መጥተው የያዙት። የኦሮሚያ ክልል አስተዳደር ኃላፊዎችም ምንም ማድረግ አልቻሉም። መሬቱ በጉልበት ስለተወረረ ከአካባቢው ነዋሪ ጋር ጠብ አለ። እናም ይህንን አካባቢ እያስተዳደረ ያለ አካል የለም። በዚህም ነዋሪዎች በጣም እየተቸገሩ ነው። ግመልና ሌሎች እንስሳቶችን የምናሰማራበት ቦታ ነው የተወሰደብን። አካባቢው የሚቆጣጠር አካል ስለሌለው ሰው ገለው የቤት እንስሳት ሲዘርፉ የሚጠይቃቸው አካል የለም። ስለዚህ ነዋሪው በጣም ችግር ውስጥ ነው ይላሉ። አቶ ዋቆ አክለው የአካባቢው የመንግስት ኃላፊዎች ጉዳዩን እንፈታለን ቢሉም ችግሩ አሁንም ሳይቀረፍ ቀርተዋል ይላሉ። እንዲህ ይላሉ አቶ ዋቀየው። አዎ የመንግስት መዋቅር ስለዚህ ችግር በቂ መረጃ አለው እንደሚገባኝ። ከአማራ ክልል ጋር በምክክር እንፈታለን ይባላል፣ ግን መፍትሄ አግኝቶ አያውቅም። ህዝቡም እስከ ኦሮሚያ ክልል ፕሬዚደንት ጽህፈት ቤት ሄዶ አቤት ሲል ነበር፣ ነገር ግን መፍትሄ ልብጅለት አልተቻለም ብለዋል። የኦሮሚያ ምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ የወሰን ውዝግቡ ቀድሞ የነበረ እንደሆነ ያስረዳሉ።
ናኖ አማራ ወጅ ጅሩ ከበረከነ ቆፋ ልፊ ከናንዱ ረሲ አሊያመስል ወሊዘን ቱሬ ደርቤ ሰዓቲ ወያኔ ሙርሳ ተንከሰክሲ ታኮ ሐማስ ቱሬ
ቀደም ሲል በነበረው የመንግስት አስተዳደር ወቅት ችግሩ እንዲባባስ ተደርጓል። የአካባቢው ማህበረሰብ ችግሩን በመከከር እንዲፈታው ሲደረግ ነበር። ሰሞኑን የተለየ ነገር የለም። ነገር ግን ከሳምንታት በፊት የወሰን ችግር ነው ባንልም የከብቶች ዝርፊያና ሌሎች ወንጀሎች ነበሩ። ያንን የአካባቢው ማህበረሰብ እንዲመክርበት ሆኗል። የወሰን ጉዳይ ደግሞ በተገቢው መንገድ እየተከሄደበት ነው። ከኦሮሚያም ከአማራ ክልልም የተውጣጡ ሰዎች ከአካባቢው ማህበረሰብ ጋር እየመከሩ ናቸው። ነገር ግን በዚህ መካከል ከግጭቱ አትራፊ የሆኑ ሰዎች አሉ። ከኦሮሚያ ክልል ዘርፈው ወደ አማራ ክልል የሚሸሹ አሉ። ከአማራ ክልልም ወንጀል ፈጽመው ወደ ኦሮሚያ የሚመጡ አሉ። አሁን ዋነኛው ችግር ራሱ ይሄ ነው እንጂ የወሰን ጉዳይ ያን ያህል የግጭት መንስኤ እየሆነ አይደለም።
አቶ ታደሰ ገብረ ጻድቅ የአማራ ክልል ሰሜን ሸዋ ዞን አስተዳዳሪ ናቸው። እሳቸውም ልክ እንደ ምስራቅ ሸዋ አስተዳዳሪው አቶ አባቡ ዋቆ በአካባቢው ግጭትን የሚያባብሱ አካላት ከሚሰሩት ውጪ አሳሳቢ የሆነ ነገር የለም ይላሉ።
አጠቃላይ ምንጃር ሸንኮራና ምስራቅ ሸዋ ኦሮሚያ ዞኖች እጅግ በጣም ለሌላውም አካባቢ አስተማሪ በሆነ መንገድ ተናበው ተደማምጠው የሚሰሩ አጎራባች በፍቅር የሚሰሩ ዞኖች ናቸው። ከዛ ውጭ የግለሰብ ፍላጎት ያላቸው አንዳንድ ጊዜ ያልፈው ጫካ መንጥረው ከሰል ያከስላሉ። በአማራውን በኩል እንደዚህ ያደርጋሉ፣ በዛኛውን ሳይድ እንደዚህ ያደርጋሉ። አልፎ አልፎ በግለሰብ ደረጃ ይገዳደላሉ። ልክ የትኛውን ቦታ እንደሚደረገው ማለት ነው እንጂ የተለየ ገጽታ ያለው ወይም ደግሞ የተለየ እንቅስቃሴ ያለበት አካባቢ አይደለም። እንደዛ ግምገማ የለንም። በቅርብም ከዞኑ ጋር ተገናኝተናል። ወረዳዎች ይገናኛሉ፣ የሀገር ሽማግሌዎች ይገናኛሉ። በሀዘንም በደስታም አብሮ የሚኖር ማህበረሰብ ያለበት አካባቢ ነው።
የኦሮሚያ ምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ ዋቆ የቦስትና የፈንታለ ወረዳ ነዋሪዎች መሬታችን አላግባብ ወደ አማራ ክልል እየተጠቀለለ በሚል የሰጡት አስተያየት ትክክል አለመሆኑን ተናግረዋል። በፈንታለ ወረዳ በአዋሳኝ አማራ ክልል ሰሜን ሸዋ አስተዳደር ተተክለዋል የተባሉት አፔላ እርሳቸው ህይወት ብለው በጠሩት በቀድሞው የኢህአዴግ መንግስት አስተዳደር ጊዜ መሆኑን ተናግረዋል።
ኢሚት አፔላ ሆና አራንቲ ሳዲር ወያኔን ብልሻቶ የከሰቲ ክደኒ ናኖ ሰነከ ሳምኒረማ ሙሊት ቡደንዳውዳ
የታፔላ ወይም የምልክት ጉዳይ ዛሬ ተፈጠረ አይደለም። ህወሓት ሀገር ያስተዳድር የነበረበት ጊዜም ሰዎችን አምጥቶ ካሰፈረ በኋላ ሁለቱን ህዝቦች ለማጋጨት ነው የተከለው። ከዚያ በኋላ እንዲነሳ ሆኖ ነበር፣ ግን ተመልሶ ከስምንት ወራት በፊት ዳግም ተተክሏል። በዚያ ምክንያትም ግጭት ተነስቶ የሰው ህይወት እየጠፋ ነው ያለው። አሁንም እያልኩ ያለሁት ያን ነው። የወሰን ጉዳይ በሁለቱ ክልል መንግስታት በመፈታት ሂደት ላይ ነው። ለዚህም ያ አግባብ ባለው መንገድ የሚነሳ ይሆናል። ምክንያቱም ያ በኦሮሚያ ክልል ካርታ ውስጥ ነው የተተከለው።
የአማራ ክልል ሰሜን ሸዋ ዞን አስተዳዳሪው አቶ ታደሰ ገብረ ጻድቅ በፈንታሌ ወረዳ መተከሉ ስለተነገረው የታፔላ ወይም ምልክት ጉዳይ ተጠይቀው
እንግዲህ ያው ሰው አካባቢ ማየት ሲጀምር እንዲህ አይነት ነገሮች ነበሩ። አሁን ይሄ ከታፔላ ይሄ ወደዛ ነው ይሄ ወደዚህ ነው የሚል የግጭት መነሻ መሆን የለበትም ተብሎ የሁለቱም የሁለቱ አጎራባች ወረዳዎች ባሉበት ፊት በነበረው ይቀጥል፣ አንነካካ፣ አዳዲስ አጀንዳ አንጨምር፣ በለውጡ ሀገራችን ወደ አንድ እየመጣ ባለበት ሁኔታ ትንሽም ትልቅም አጀንዳ እያነሳን ይሄ ባይዚ የአመራር ጥያቄ ነው እና ሌላ የፖለቲካ ፍላጎት ያለው ሰው ጥያቄ ነው። ህብረተሰቡማ ትናንትና አብሮ ኖሯል። አላጣለው የሚያታቴና እኛ ሳንፈጠር ነበር የአካባቢ መንገዱም ነበረ ህብረተሰቡ ነበረ። ተጋይቶ ተጣልቶ አያውቅም እና ለፖለቲካ መጠቀሚያ አናደርገውም። እኛ አመራሮች እጃችን አናስገባ። ችግር አለም ከተባለ የአካባቢ ህብረተሰብ ተወያይቶ እንዴት እንደሚፈታ የመፍቻ መንገዱንም ስለሚያውቀው ለአካባቢው ማህበረሰብ እንተውለት ብለን ቁጭ ብለው ይሄን አሁን አዲስ አጀንዳ አድርገን መሄድ የለብንም፣ በጋራ እንልማ፣ ለጋራ ልማት ነው ማሰብ ያለብን የሚል የሁለቱ ክልል ርዕሰ መስተዳደሮችን ባሉበት ተወያይተን ይህን ይዘን ወርደን እስከታ ድረስ ይህን ይዘን እየሰራን እንዳለን ነው የምናውቀው እና አሁንም ያለኝ መረጃ እንደዛ ነው። የእኛም ፍላጎት ለህብረተሰቡ ነው ካልን፣ የህብረተሰቡ ችግር ነው ካልን፣ የችግሩ መፍቻ መንገድም ሊሆን የሚችለው ራሱ ህብረተሰቡ ስለሆነ ህብረተሰቡ ይፈተዋል ችግሩን። ታፔላ ጋር በተያያዘ የሚነሱ ጉዳዮች አሉ እንዳነሳው ማለት ነው።
አቶ ታደሰ አክለው በአሁኑ የወሰን ውዝግቡ ከሁለቱ ዞኖች አስተዳደር በላይ የሆነ ክስተት የለም ብለዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ።
ወደ ተከታዩ ዘገባ እንውሰዳችሁ። የሶማሌ ክልል መንግስት በክልሉ የምግብ ነክ ዋጋ ንረትን ለመከላከል ልዩ ልዩ ውሳኔዎችን አሳለፈ። ክልሉ ምግብ ነክ ሸቀጦችን የሚያስመጣና የሚያከፋፍል መንግስታዊ ተቋም ለማቋቋምም ወስኗል። የምጣኔ ሀብት ባለሙያ ግን ሀሳቡን አይደግፉትም። በክልሉ በአንድ ሳምንት ውስጥ የታየው ድንገተኛ የዋጋ ጭማሪ የብዙዎች መነጋገሪያ ሆኗል። አዲስ ቸኮል ዝርዝር አለው።
የሶማሌ ክልል ባለፈው አንድ ሳምንት በክልሉ የምግብ ነክ ሸቀጦች ዋጋ ከፍተኛ ጭማሪ መታየቱን ተከትሎ የዋጋ ንረቱን ለማረጋጋት ይጠቅማል ያላቸውን ውሳኔ ማሳለፉን አስታወቀ። የክልሉ የንግድና ኢንዱስትሪ ቢሮ ኃላፊ አቶ በሽር ሻፊ ክልሉ አራት አንኳር ውሳኔዎችን እንዳሳለፈን ያስታወቁት የክልሉ ምግብ ነክ ሸቀጦች በዋናነት ድንበር ተሻግረው ካሉ ጎረቤት ሀገሮች የሚገዙ መሆናቸውን የገለጹት አቶ በሽር ይህም በባንኮች በበቂ ሁኔታ እየቀረበ አይደለም ያሉትን የውጭ ምንዛሬ ክፍተት ለመድፈን በጥቁር ገበያ የዶላር አቅርቦት ላይ ጥገኛ እንደሆነና ለዚህም ባንኮችን ጨምሮ ሌሎች የገንዘብ ዝውውርና ምንዛሬ ተዋናዮች ላይ ቁጥጥር ማድረግን እንዳንድ እርምጃ መወሰዱን የሚናገሩት በዚህም በጥቁር ገበያው በአንድ ሳምንት ከአስር ብር በላይ ጭማሪ ያሳየው የዶላር ምንዛሬ ወደ ቀድሞ ዋጋ መመለስ መጀመሩን አቶ በሽር ተናግረዋል። በሸቀጦች አከፋፋይነት የሚሰሩት አቶ መሐመድ ሱሌማን የተባሉ ጅጅጋ ነዋሪም ይህንኑ አረጋግጠውልናል። አቶ በሽር የገንዘብ ተቋማት ላይ ቁጥጥር ከማድረግ ባሻገር በክልሉ የምግብ ነክ ሸቀጦችን አስመጥቶ የሚያከፋፍል መንግስታዊ ተቋም ማደራጀትን ጨምሮ ሌሎች እርምጃዎችንም እንወስዳለን ብለዋል።
ፌደራል ተነግረን የምግብ ነኮች ቀረጥ መሳይ እንዲያደርግ ለህዝቡ ጊዜ ሰዓት ላይ ቀረጥ መሳይ እንዲፈቅድልን በዙ እሱን ደግሞ ሁለተኛ ስቴፕ ነው። አንድ ደግሞ የመንግስታዊ የሆነ ድርጅት አቋቁመን እኛ አስገብተን የምፈልገው ምግብ ፍጆታው የምግብ ነኮች ቀስ ብለን አስገብተን ለህዝቡን በቀናሽ ዋጋ እንዲያገኙ ጥናት ተሰርቶ እሱን ደግሞ እንዲሰራ አንዱ ነው። አራተኛው ደግሞ ነጋዴዎቹ የተገኘ ነጋዴ ስቶር የሚዘጋ ነጋዴ ወይ ሱቅ ላይ የሚዘጋ በአግባብ ማይሰራ በኦቶማቲካሊ እርምጃ እንደምንወስድ
በጅጅጋ ከተማ የሸቀጦች አከፋፋይ የሆኑት አቶ መሐመድ ሱሌማን በአንድ ሳምንት ውስጥ በጅጅጋ ከተማ የታየው ድንገተኛ የዋጋ ንረት የተጋነነ ነው የሚል እምነት አላቸው። በዛሬና ከሳምንት በፊት በነበረው የጅጅጋ ገበያ መካከል ያለውን የዋጋ ልዩነት እንዲያነጻጽሩታል።
50 ኪሎ ስኳር ዲስትሪቢዩተሮች በ1700 ነበር የሚያካፍሉት። ትሊ በአሁን ጊዜ 2200 ኤሪያ ገብተዋል። በዱቄት በኩልም እንደዛው የ600 ብር ፍረንስ አለው ከመጀመሪያው በ50 ኪሎ ማለት ነው። ፓስታ ደግሞ እጥፍ ነው የደመረው፣ ደብል ሆነዋል። መጀመሪያ 480-500 ሲሸጥ ነበረው የካርቶኑ። ከረንትሊ እየተሸጠ ያለው ዋጋ እስከ 7ም እስከ 7.20ም ይሸጣል። ጀስትሊ አሁን እኔ እየነገርኩ ያለው አከፋፋዮች የሚሰጡበት ማለት ነው። በዘይት እንውሰድ፣ አሁን ሰንፍላወር ዘይት በጣም ነው የጨመረው፣ የ5 ሊትሩ ማለት ነው። ዛሬ እየተሸጠ ያለው ዋጋ 700 እስከ 690ም ይሸጣል። ዘይት ኖርማል ዘይት ብንወስድ ሰንፍላወር ያልሆነ ደግሞ እስከ 600 እስከ 620ም እየተሸጠ ነው ያለው። እሱም የ150 ብር ዲፍረንስ አሳይቷል። በሰንፍላወሩ ደግሞ እስከ 200 ብር ዲፍረንስ አሳይቷል።
የንግድና ኢንዱስትሪ ቢሮ ኃላፊው አቶ በሽር ሻፊ ለድንገተኛ ጭማሪ ዋና መንስኤ አድርገው የሚያቀርቡት የጥቁር ገበያ ዶላር ላይ ድንገተኛ ጭማሪ መከሰቱን ነው። ባለፈው ሳምንት በድንበር ከተማ ቶጎጫሌ በጥቁር ገበያ የዶላር ዋጋ እስከ 12 ብር ጭማሪ የነበረ ሲሆን ለጭማሪው መንስኤም የጥፋት ኃይል ያሏቸው ሰዎች ሆን ብለው ህዝቡን ሽብርና ስጋት ውስጥ እንዲገባ የሚያደርግ አሉባልታ በመንዛታቸው እንዲሁም በህጋዊ መንገድ የውጭ ምንዛሬ ማቅረብ ያለባቸው ባንኮች በበቂ ሁኔታ ባለማቅረባቸው፣ ከዚህ በተጨማሪ ከተለያዩ የሀገሪቱ አካባቢዎች መጥተው የባንክ ደብተር እያወጡ ብር ለማሸሽ የሚሞክሩ ሰዎች በመበራከታቸው ነው ብለዋል። በዚህ ረገድ ከባንኮችና የሚመለከታቸው አካላት ጋር ምክክል መደረጉን ገልጸውልናል። ይህንን ተከትሎም በትላንትናው ዕለት በጥቁር ገበያው የዶላር ምንዛሬ 10 ብር ገደማ ቅናሽ እንደታየበት ሪፖርት እንደደረሳቸው ነው አቶ በሽር ለቪኦኤ የገለጹት። ለፌዴራል መንግስት የምግብ ነክ ሸቀጦች ላይ የተጣለው ቀረጥ እንዲነሳ ጥያቄ ቀርቦ ምላሽ እየተጠበቀ ሲሆን የክልሉ ንግድ ማህበረሰብም ሸቀጦችን ሳያከማች በተመጣጣኝ ዋጋ መሸጥ እንዲጀምር ቁጥጥር መደረግ ጀምሯል ብለዋል። በተጨማሪ መፍትሄነት የተወሰደው የምግብ ነክ ሸቀጦችን የሚያስመጣ መንግስታዊ ተቋም ማቋቋምን በተመለከተ ግን በድሬዳዋ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር የሆኑት አቶ አባቴ ነጌቴ የተለየ ሀሳብ ነው ያላቸው።
እነዚህ በጣም አስፈላጊ የሚባሉ ኔሴሲቲ ጉድ የሚባሉ ፕሮዳክቶችን መንግስት ራሱ ማከፋፈል ይጀምራል። ለምሳሌ ዘይት እና ስኳር፣ እንደዚህ ቤዚክ የሆኑ ነገሮችን እሱ ማለት ለሀገሪቱ ትልቅ ጠንቅ ነው። ምንድን ነው በታችኛው የማህበረሰብ ክፍል የሚያስረክቡ ሰዎች ምን ያክል ታማኝ ናቸው? እነሱ ሲምፕሊ በ15 ብር የመጣ ስኳር ከሆነ ለአንድ ለአምስት ሰው ለሚፈልጉት ሰው ይሰጣሉ። የተቀረው ምን ያደርጋሉ? እነሱ ካዝናቸው ያስቀምጡና ሌላ ነው የሚቸረችሩት። ስለዚህ ይሄ ራሱ አንድ የኑሮ ውድነትን የሚያበረታታ ነገር ነው። ሶ እዚህ ጋር ምንድን ነው የሚያመርቱ ድርጅቶችን አመጡ እነሱን ኮምፒት እንዲያደርጉ ማድረግ የተሻለ ነው እንጂ ስኳርና ዘይትን መንግስት ኮንትሮል አድርጎ ምንም አይነት ማክሮ ኢኮኖሚውን ይቀይራል ተብሎ አይታሰብም።
የዋጋ ንረቱን ለመከላከል በሐረሪ ክልልም በክልሉ ርዕሰ መስተዳድር አቶ ወርዲን በድሪ የሚመራ ቁጥጥር አድራጊ ኮሚቴ መቋቋሙን ከክልሉ መንግስት ኮሙኒኬሽን ያገኘነው መረጃ ያመለክታል። በክልሉ የሚታየው የዋጋ ንረት ዝቅተኛ የኑሮ ደረጃ ላይ ያሉትን ነዋሪዎች ህይወት እየፈተነ መሆኑን የገለጸው የክልሉ መንግስት ኮሙኒኬሽን አላስፈላጊ ዋጋ በሚጨምሩ ላይ ቁጥጥር ማድረግን እንደ ዋነኛ መፍትሄ አስቀምጧል። አሁን ላይ የተከሰተ ያለውን የዋጋ ንረት ለመከላከል ህብረተሰቡ አሉባልታዎችን ችላ እንዲል ነው የሶማሌ ክልሉ የንግድና ኢንዱስትሪ ቢሮ ኃላፊ አቶ በሽር የሚመክሩት። ይህንን እንደ ጊዜያዊ መፍትሄ የሚያዩት የምጣኔ ሀብት ባለሙያው አቶ አባቴ ነጌቴ ግን የዋጋ ንረት ዋና መንስኤ የምርታማነት ማነስና ስራ አጥነት፣ መፍትሄውም እነኚህ ችግሮች መቅረፍ ነው ይላሉ። አቶ አባቴ ነህ፣ አሁን በሰሜን ኢትዮጵያ ያለው ጦርነትም የሀገሪቱን ውስን የውጭ ምንዛሬ ለጦር መሳሪያ ግዢ እንዲውልና አምራቹ ኃይልም በጦርነት እንዲሳተፍ ስለሚያደርግ ጦርነቱን ቶሎ ማጠናቀቅ አስፈላጊ ነው ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ስርጭትን ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ንጉሶ ታምሬ፣ እያስተናገድኳችሁ ያለሁት ጽዮን ግርማ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንለፍ። ዓለም አቀፍ የተራድኦ ድርጅት ኢትዮጵያ ውስጥ ያለውን ሰብአዊ ቀውስ በሚዛናዊነት እንዲመለከቱ ምሁራን አሳሰቡ። በድርጅቱ እየተስተዋሉ ያሉት ነው ያሉት አድሏዊነት ችግሮችን ከማባባስ ያለፈ ኢትዮጵያን ከገባችበት ፈተና የሚታደጋት አይደለም ብለዋል ምሁራኑ። መስፍን አራጌ ዝርዝር አለው።
በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አለሙ አራጌና በወሎ ዩኒቨርሲቲ የሕግ ትምህርት ክፍል ባልደረባው ደጀኔ ማነ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስረዱት ላለፉት ሶስት ዓመታት ኢትዮጵያ ውስጥ አፋጣኝ ድጋፍና ትኩረት የሚያስፈልጋቸው ሰብአዊ ቀውሶች ተፈጥረዋል ይላሉ።
በተከታታይ በዚህ ሶስት ዓመት ውስጥ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የተካሄዱ የሰብአዊ ቀውሶችን የሰብአዊ መብት ጥሰቶችን ማየት እንችላለን። በጣም ብዙ የውስጥ ተፈናቃዮች አሉበት። ብዙ ሰብአዊ መብት ቀውሶች የተከናወኑበት አሁንም እንኳን ወደ ቤታቸው መመለስ ያልቻሉ ዜጎች ያሉበት ቁጥራቸው እንኳን በስርዓት የሚዘግብ የሚያደራጅ የሚጮህላቸው ማንም የሌለ ብዙ ኢትዮጵያውያን ዛሬ ብቻ ሳይሆን በዚህ ሶስት ዓመት ውስጥ እንደተመለከትን ግልጽ ነው።
ብዙ እየተጠየቀ ያለው ትግራይ ክልሉ ስላለው የሰብአዊ ቀውስ ነው። አሁን ግን ህወሓት እያደረገ ባለው ጦርነትና መስፋፋት አንድ ዞን ሊሆን የሚችል ህዝብ ተፈናቅሏል። በዚህ ጦርነት ምክንያት አማራ ክልል ውስጥ አፋርም ላይ አለ። ስለዚህ እነዚህ የተፈናቀሉ ሰዎች እርዳታ እንደሚያስፈልጋቸው ሰዎች እዚህም ጋር ያስፈልጋል። እዚህ ጋር ለመፈናቀሉ ምክንያት የሆኑት የህወሓት ኃይል በሚያደርገው መስፋፋት በሚያደርገው ጦርነት ምክንያት ነው ብሎ በሚዲያዎች በኩልም እንደገና በእነዚህ የዓለም አቀፍ ተቋማት በኩልም አስፈላጊውን ትኩረት ሊሰጥ ይገባል።
አሁንም ቢሆን በየትኛውም የአገሪቱ አካባቢ ኢቨን ጄኔራል ጻድቃን ከፈተን ባሉት ጥቃት እንኳን ብዙ ዜጎች በአፋርና በአማራ ክልል አካባቢ ልብስ ቀያቸውን ለቀው ተሰደው አስቸኳይ የምግብ እርዳታ የሚሹ ቢሆንም እውነታው ግን ያሉበትን ሁኔታ እውቅና እንኳን አልሰጡም። ብዙ የተራዶ ድርጅቶች በተለይ አሁን ለትግራይ ክልል እየተንቀሳቀሱ ያሉትን ስናይ በተለምዶ የእንጀራ ልጅና የእናት ልጅ የሚባል አይነት እንቅስቃሴ ላይ ያሉት
የህወሓት ቃል አቀባይ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ ከውጭ ሀገራት መገናኛ ብዙሀን ጋር በነበራቸው ቆይታ ፍትሐዊ ተፈጥሯዊ ድንበራችንን የማስመለስና የሰብአዊ እርዳታ መተላለፊያዎች እንዲከፈቱ ጫና ለመፍጠር ሲሉ የገለጹትን ወታደራዊ ጥቃት መሰንዘራቸው ይታወሳል። እንደ አዲስ በሀገረሸው ወታደራዊ ግጭት በቅርቡ ከራያ ቆቦ፣ ሰቆጣ፣ በርገሌና አፋር ፈንቲ ረሱ አካባቢዎች በመቶ ሺዎች የሚገመቱ ነዋሪዎችና አርብቶ አደሮች ተፈናቅለው አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የአካባቢዎቹ አመራሮችም ሆኑ ተፈናቃዮች ለአሜሪካ ድምጽ ሬዲዮ መግለጻቸው ይታወሳል። የተራድኦ ተቋማቱ ከሰብአዊ ድጋፍ ይልቅ ፖለቲካዊ አጀንዳ ያላቸው የሚመስሉ ተግባራትን ከውነዋል የሚል ሚዛን አላቸው። አለሙ አራጌ፣
አሁን ላይ የምናየው ሰብአዊነት ጉዳይ ሳይሆን የሚያገናኛቸው የፖለቲካ ፍላጎት ጉዳይ ነው እያገናኘ ያለው። ሰብአዊ እርዳታ ሳይሆን መቀሌ እየሄደ ያለው የፖለቲካ ድጋፍ ነው እየሄደ ያለው። ይህን ስልሳባዊ ድጋፍ አይሹም እዛ አካባቢ ያሉ ዜጎች ማለት ሳይሆን፣ ግን ንጽጽሩን ስትመለከተው እና አጠቃላይ ያለውን የፖለቲካ ሁኔታ ስታየው ይበልጡ ትልቁ ነገር የፖለቲካ ድጋፍ ነው የፖለቲካ አሰራር ነው የሚለው ያመዝናል።
የተራድኦ ድርጅቶቹ የተዛባ ሚዛን ኢትዮጵያና ኢትዮጵያውያን የተጋረጠባቸውን ችግር የሚፈታ ሳይሆን የሚያባብስ ነው ብለዋል የወሎ ዩኒቨርሲቲው ደጀኔ ማነ በበኩላቸው።
በአንድ ሀገር ግዛት ውስጥ ያሉ ህዝቦችን ለአንደኛው ተቆርቋሪ ለአንደኛው ደግሞ ደንታቢስ ሆኖ መቅረብ የኢትዮጵያን ችግር ከማባባስ ውጭ አውንታዊ የሆነ ነገር ሊኖረው አይችልም እና ሁሉንም በልኩ ሁሉንም በሚዛኑ ማየት መፈተሽ እና ማስተናገድ እንደገና ዋነኛ አላማቸውና ግባቸው መሆን ያለበት ደግሞ በዚህ ጦርነት ሰበብ አደጋ ላይ የወደቁ ዜጎችን የመታደግ ነው መሆን ያለበት። ከዛ ውጭ ያለውን ፖለቲካዊ ጉዳዮችን ለኢትዮጵያውያኖች በመስጠት በሁለቱም ወገን ያሉት በጦርነት ውስጥ ተሳታፊ የሆኑት አካላቶች ጉዳዩን መፍታት በሚችሉት እንዲፈቱ እድል መስጠት፣ የሰብአዊ እርዳታውን ብቻ ላይ ትኩረት አድርጎ ቢሰሩ አሁን ላይ ያለው ችግር የመፈታት እድሉን ከፍ ሊያደርጉት ይችላሉ።
የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ባለፈው ሐሙስ ባወጣው መግለጫ የድርጅቱ ዳይሬክተር ሳማንታ ፓወር የኢትዮጵያ መንግስት በትግራይ ለተከሰተው ረሃብ ሰብአዊ ድጋፍ ያለምንም እንከን በሙሉ እንዲዳረስ ግፊት ያሳድራሉ ሲል አስነብቦ ነበር። ምንም እንኳን ግፊት ስለተባለው ጉዳይ በዝርዝር ባይጠቀስም ከሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እስከ ኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንዲሁም የብሔራዊ አደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳ በምዕራብ ትግራይ ክልል በኩል የሰብአዊ እርዳታ መተላለፊያ እንዲከፈት በሚል በምዕራባውያኑ ዘንድ የሚደረግ ማንኛውም ግፊት ተቀባይነት የለውም ሲሉ ገልጸዋል። የባለስልጣናቱ መግለጫ መልእክት በኢትዮጵያ መንግስት ላይ ምን ያህል ያልተገባ ተጽዕኖ እየተደረገ መሆኑን የሚያምኑ ሲሉ ይከራከራሉ። የፖለቲካና ዓለም አቀፍ ግንኙነት ምሁሩ
የተለያዩ መንግስት ባለስልጣናት ይሄንን ማለታቸው ያሉበትን ባለስልጣናቱ የገቡበትን አጣብቂኝ ተራድኦ ድርጅቱን በሚያንቀሳቅሱ ትልልቅ ሀገራት ትልቅ ጫና ውስጥ እንደወደቁ አጠቃላይ መንግስት ምን ያክል ጫና ውስጥ እንደከተቱት የሚያሳይ ነው ብዬ ነው የማምነው። ይህ አይነት ኮሪደር ይከፈት አይከፈት ይሄ ጉዳይ የኢትዮጵያ መንግስት ጉዳይ ነው። የኢትዮጵያ የሀገረ መንግስት የሉዓላዊነት ስንል አንድ ሀገር በውጭ ግንኙነቱ ከጎረቤትም ሆነ ከአጠቃላይ በዓለም አቀፍ ግንኙነቱ ከየትኛውም የውጭ ኃይል ነጻ ሆኖ የሀገሩን ጉዳይ የመወሰን መብት አለው። ሌላኛውም ከጎረቤት ሀገራት የሚያዋስኑ ድንበሮችን በስርዓት የማስተዳደር መብት አለው ነው።
በሌላ በኩል ተራድኦ አቅራቢ ድርጅቶች ጦርነት የገጠሙ ሁለት አካላት እያሉ አንዱን ብቻ ተጠያቂ ማድረግ ተገቢነት የለውም ይላሉ የህግ ምሁሩ።
በተለይ የትግራይ ክልል መንግስት የተለያዩ ምክንያቶችን በማስቀመጥ ወጥቻለሁ ብሏል። ስለዚህ ወጥቻለሁ ካለ በዛ አካባቢ ላይ ቁጥጥር ያለው የትግራይ ኃይል ወይም ደግሞ ህወሓት ነው ማለት ነው። ስለዚህ ያ ኃይልም ደግሞ እርዳታዎቹ ማለፋቸውን ወይም ደግሞ የማለፊያ ኮሪደር መኖር አለመኖሩን ሳይሆን አልፈው ለሰዎቹ እንዲደርሱ የማድረግ ኃላፊነትም ወይም ደግሞ ያንን እንዳያስተጓጉል ኃላፊነት እንዲወስድ የማድረግ ስራዎች ይጠበቁበታል። አንደኛው ወገን ብቻም አይደለም፣ በአጠቃላይ በተኩስ ውስጥ ወይም በጦርነት ውስጥ ያሉ አካላቶች የዘጉት ነገር ካለ እንዲከፍቱ፣ የሰብአዊ እርዳታ የሚያጓጉዙ የሚያደርሱ አካላት ጥቃት እንዳይደርሱባቸው ጥበቃ የማድረግ እነሱን ነገሮች ግፊት ሊያደርጉ ይችላሉ። ያን ሲያደርጉ ግን ግዴታ የሆነ ኮሪደር ብቻ በዚህኛው ካልሆነ እርዳታው አይደርስም የሚል ነገር መሆን የለበትም።
ምሁራኑ የተራድኦ ድርጅቶቹ የኢትዮጵያ ነባራዊ ሁኔታ በሚዛናዊነት እንዲለኩም አሳስበዋል።
አንደኛውን አጠቃላይ የኢትዮጵያ ነባራዊ ሁኔታ ሚዛን ላይ አስቀምጦ የኢትዮጵያን ችግር በመሰረታዊነት ለመፍታት የሚያስችሉ ጉዳዮችን ማምጣት፣ አሁን ያለውን ቀውስ አሁን ያለውን ጦርነት እንዳይባባሱ ሊያደርጉ የሚችሉ ነገሮችን መከተል ተገቢ ነው የሚሆነው።
በሱዳን የቀናት ቆይታ ያደረጉት የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ዳይሬክተር ሳማንታ ፓወር ቀጣይ ጉብኝታቸውን በኢትዮጵያ ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ እንውሰዳችሁ። በሰሜን ኢትዮጵያ እየተካሄደ ያለው ጦርነት እየሰፋና እየተባባሰ መምጣቱ እጅግ አሳሳቢ መሆኑን የዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አማካሪ የሆኑት አሊ ቨርጂ ለአሜሪካ ድምጽ ተናግረዋል። ዘጋቢያችን ቺነዱ ኦርፎር ከቨርጂ ጋር ያደረገውን ቆይታ ስምንሽ ቆየ ታቀርበዋለች።
የዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አማካሪ ሆኑት አሊ ቨርጂ ከአሜሪካ ድምጽ ዘጋቢ ቺነዱ ኦፈር ጋር ባደረጉት ቆይታ በሰሜን ኢትዮጵያ ባንድ አቅጣጫ ይደረግ የነበረው ጦርነት አሁን በሁለት ቦታ መከፈሉን ገልጸዋል። አንደኛው የጦርነቱ ቦታ ከአማራ ክልል ጋር በሚያዋስነውና ወደ ሱዳን በሚወስደው ምዕራብና ደቡብ ትግራይ ላይ ሲሆን ሁለተኛውና አዲስ የተጀመረው ደግሞ ትግራይና አፋር ክልሎች መሃል ወደ ጅቡቲ በሚወስደው አቅጣጫ መሆኑን አማካሪው አብራርተዋል።
ከቁጥጥር ውጪ ነው ማለት አልችልም፣ ግን በእርግጠኝነት እየተስፋፋ ነው። ለዚህ ምክንያቱ ደግሞ እዚህ ላይ ተንታኙ የትግራይ ነጻ አውጪ ግንባርና የትግራይ መከላከያ ሰራዊት ሲሉ የጠሩት የኢትዮጵያ መንግስት ህገወጡ የህወሓት ቡድን እያለ የሚጠራው ታጣቂ ኃይል ለማሳካት የሚፈልጉት ወታደራዊ ዓላማ ያላቸው በመሆኑ ነው። ያንን ደግሞ ግልጽ አድርገዋል። በአማራ ክልልና በሌሎች ክልሎች የሚደገፈው የፌዴራል መንግስቱ ሰራዊቶች ደግሞ ለዚያ ምላሽ እየሰጡ ነው። ስለዚህ በአሁኑ ሰዓት ከቁጥጥር ውጪ ባይወጣም እየሰፋ ይገኛል።
ቨርጂ አክለው በኢትዮጵያ ዙሪያ የሚገኙ የጎረቤት ሀገራት ላይም ጦርነቱ ተጽዕኖ እንደሚያሳድርባቸው አብራርተዋል።
የኤርትራ ሰራዊት ግጭቱ ከተቀሰቀሰ ጊዜ አንስቶ ተሳትፎ ነበረው። አሁን ጦርነቱ የበለጠ ወደ ምዕራቡ አቅጣጫ በሄደ መጠን ሱዳንን ጨምሮ ወደ ምዕራብ በኩል የሚያዋስኑ ጎረቤት ሀገራትን ያሳስባል። በእርግጥ በስተምስራቅ ሁኔታው ትንሽ ለየት ይላል፣ ምክንያቱም ጅቡቲና ሶማሊያ በዚህ ጦርነት ውስጥ ሊገባ የሚችል ያንን ያክል ሰራዊት የላቸውም። ያም ሆኖ ግን ሊሳቡ የሚችሉበት ሁኔታ ግን አለ።
ቺነዱ ኦፈር የተባበሩት መንግስታት ድርጅት በአካባቢው በሚገኙ ስደተኞች ላይ እየደረሰ ያለው ሁኔታ እጅግ መጥፎ መሆኑን ገልጾ ያወጣውን ሪፖርት በመጥቀስ ቨርጂ በዛ በኩል ያላቸውን መረጃ ጠይቋቸዋል። ቨርጂ ሲመልሱ በእርግጥ ሁኔታው እጅግ እየከፋ መሆኑን ገልጸው በዚህ ተጎጂዎቹ ግን ስደተኞቹ ብቻ ለመሆናቸውን አስረድተዋል።
በትግራይ ክልል ውስጥ የሚገኙ ሰዎች ሁሉ በችግር ላይ ናቸው። በጣም ብዙ የሀገር ውስጥ ተፈናቃዮች አሉ። ምናልባትም ድንበር አልተሻገሩ ይሆናል፣ ነገር ግን ከፍተኛ እርዳታ ይፈልጋሉ። የዓለም ምግብ መርሃ ግብር እንዳስታወቀው በቂ የምግብ እርዳታ ወደ ክልሉ ለማስገባት ተቸግሯል። በሚሊዮን የሚቆጠሩ ሰዎችን ይረዱበት የነበረውን ክምችትም እየጨረሱ ነው። ስለዚህ ሁኔታው እጅግ እየተባባሰ ነው።
ቨርጂ አክለው በሁለቱም ወገኖች በኩል ግጭቱን ለማስቆም ያለው ፍላጎት አናሳ መሆን አሳሳቢ መሆኑን ገልጸው ውሎ አድሮ ግን መፍትሄው ፖለቲካዊ እንጂ ወታደራዊ ሊሆን ስለማይችል ሁለቱም ወገኖች ለመነጋገር ፈቃደኛ ከሆኑ ግጭቱን ማስቆም የሚቻልበት ሁኔታ እንዳለ ጠቁመዋል። ቺነዱ ኦፈር ላደረሰን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከዋሽንግተን ዲሲ በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የማክሰኞ ምሽት ዝግጅታችንን ልናጠናቀቅ ጥቂት ደቂቃዎች ይቀሩናል። ዝግጅቶቻችንን ከራዲዮ በተጨማሪ በየዕለቱ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማዳመጥ ትችላላችሁ። አት ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችንን ጎብኘት ብታደርጉም ዝግጅቶቻችንን በቀጥታ በዚያ ታገኛላችሁ። በተጨማሪም ያለፏችሁን ፕሮግራሞች በፈርጁ ከፌስቡክ ገጻችን መከታተል ትችላላችሁ። አስተያየት ካላችሁም በዚያው ላይ አስፍሩልን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በአህዱ ራዲዮ 94.3 ላይ እንገኛለን። አስተያየቶቻችንና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14 በመጠቀም በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። በኢሜይል አድራሻችን ለምትጠቀሙ ደግሞ horn@unews.com የኢሜይል አድራሻችን ነው። አስተያየቶቻችሁና ጥቆማችሁን አድርሱን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በተጨማሪም በስልክና በኢሜይል ተጨማሪ ሃሽታግ አምሃሪክ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን። ፕሮግራሙን በማቀናበር ንጉሱ ታምሬ አብሮን ነበረ። በመስተንግዶ ደግሞ ጽዮን ግርማ አብሬያችሁ ቆይቻለሁ። አብራችሁ ስለቆያችሁ እናመሰግናለን። በኤፍሬም ታምሩ ተከታዩ ዜማ እንሰናበታችኋለን። በእኛ በኩል ሰላም፣ በደህና ደሩ።
come.